ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የአሩ ምሽት ዝግጅታችን አሁን ጀመረ። የኢትዮጵያ መንግስት በዶክተር ደብረጽዮን የሚመራው የህወሓት ቡድን የፕሪቶሪያውን ስምምነት ጥሷል ማለቱን የመንግስት ብዙሃን መገናኛዎች ዘግበዋል። ይህንና ሌሎች ሀገር ውስጥና ዓለም አቀፍ ዘገባዎች በምሽቱ ዘገባዎቻችን ተካተዋል። አርብ መጋቢት 5 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ የአሜሪካ ድምፅ ዝግጅታችን ጀምሯል። አስማማየ ነው እያስተናገድኳችሁ፣ ከእናንተ ጋር ቆይታ አደርጋለሁ። ደረጀ ደስታ ለዓለም ዜናዎቹ እዚህ ይገኛል። የስቱዲዮ ቅንብሩን ደግሞ ንጉሱ ታምሬ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለቀጣዮቹ 30 ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። አሁን የምናልፈው ወደ ዓለም ዜናዎቹ።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ የፕሬዚደንት ባሻር አልአሳድ ከስልጣን መወገድን ተከትሎ ባለፉት 3 ወራት አዲስ በተከሰቀሰው ግጭት እየታመሰች ባለችው አገር ሁከት እንዲቆም ተማጸኑ። የሰላማዊ ዜጎች ደህንነት እንዲጠበቅም ጥሪ አቀረቡ። የመንግስታቱ ድርጅት ልዩ መልእክተኛ ጌር ፔደርሰን ጥያቄያቸውን ያቀረቡት የዲሞክራሲ ደጋፊዎች አገሪቱን ለአስርት ዓመታት ወደ ዘለቀው የእርስ በርስ ጦርነት ያመራው ጸረ አሳድ ተቃውሞ የተጀመረበት 14ኛው ዓመት መታሰቢያ በሆነው በዛሬው ዕለት ነበር። የለውጥ ጥያቄ ጭካኔ የተሞላበት ከፍተኛ ብጥብጥ ገጥሞታል፣ በዘመናችን እጅግ አሰቃቂ ወደሆነ ግጭት አምርቷል ያሉት ፔደርሰን ግጭቱ ጥልቅ የሆነውን አስከፊውን የሰው ልጅ ጭካኔ አጋልጧል ብለዋል። የሚወዷቸውን በሞት ያጡ ቤተሰቦች ሀዘን ላይ ናቸው። ማህበረሰቦች ተበታትነዋል። ሚሊዮኖች ከቀያቸው ተነቅለዋል። ብዙዎችም የጠፉበትን በማፈላለግ ላይ ይገኛሉ ሲሉ ፔደርሰን አክለዋል። የተባበሩት መንግስታት ድርጅት ሶሪያ ውስጥ ግጭት ከ6 ሚሊዮን በላይ ስደተኞችን ጨምሮ ወደ 12 ሚሊዮን የሚጠጉ ሰዎችን አፈናቅሏል ብለዋል። አሳድ እንደ አውሮፓ አቆጣጠር ታህሳስ 2024 ከስልጣን ቢወገዱ ከመጋቢት 6 ጀምሮ በጠረፉ ክፍለ ግዛት በኩል ከተጀመረ ሁከት አገሪቱ በርካቶችን ለሞት በዳረገ ሁከት ተንጣለች። የቀድሞ ፕሬዚደንት ታማኞች ከጸጥታ ኃይሎች ጋር ባደረጉት አስከፊ ግጭት በርካታ ሲቪሎችን ጨምሮ በመቶዎች የሚቆጠሩ ሰዎች ሞተዋል። ሚሳኤል መስሪያ ግብዓት በመጫን የተጠረጠረችው ሁለተኛ የኢራን መርከብ ከቻይና ተነሳች። ከቻይና የሚሳኤል ነዳጅ መስሪያ ቁልፍ ግብዓቶችን ጭናለች ተብላ በምዕራባውያን የዜና ዘገባዎች የተጠረጠረችው ሁለተኛዋ የኢራን መርከብ ወደ ኢራን እያመራች መሆኑን የቪኦኤ ልዩ የትንታኔ ዘገባ አመልክቷል። የመርከብ እንቅስቃሴ ክትትል ድረገጾች እንደሚያሳዩት የኢራን ባንዲራ የሚያውለበልበው ጃይራን የተባለው የጭነት መርከብ ከቻይና ይነሳል ተብሎ ከተጠበቀበት ጊዜ ከአንድ ወር በኋላ ዘግይቶ ባለፈው ሰኞ መነሳቱ ተጠቅሷል። በጥርና በየካቲት ወር ዘ ፋይናንሻል ታይምስ፣ ዘ ዎል ስትሪት ጆርናል እና ሲኤንኤን ባቀረቧቸው ዘገባዎች ቴህራን በሚሳይል ነዳጅ ውስጥ ጥቅም ላይ የሚውለውን 1000 ሜትሪክ ቶን ኬሚካል ለመጫን ከምትጠቀምባቸው ሁለት መርከቦች መካከል ጃይራን አንዱ መሆኑ ተጠቅሷል። ሶስቱ የዜና ምንጮች ስማቸውን ያልጠቀሱ የምዕራባውያን የስለላ ምንጮችን ጠቅሰው እንደተናገሩት የተጠቀሱት ኬሚካሎች ለኢራን 260 መካከለኛ ርቀት ሚሳይሎችን ማምረት ያስችላሉ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለኢራን ሚሳኤል ወይም ለሌሎች የጦር መሳሪያ ፕሮግራሞች ሊጠቅሙ የሚችሉ እቃዎች፣ መሳሪያዎችና ቴክኖሎጂዎች መስፋፋትን መከላከል ላይ ማትኮሩን እና ኢራን በማዕቀብ ተጠያቂ ማድረጉን ቀጥሏል ብለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ እንደ አውሮፓ አቆጣጠር ጥር 23 በዜና ማሰራጫዎች ስለቀረቡት ዘገባዎች በሰጡት ምላሽ ቻይና በራሷ የኤክስፖርት ቁጥጥርና በዓለም አቀፍ ግዴታዎች እንደምትገዛ ጠቅሰው እንደ ህገወጥ የተናጠል ማዕቀቦች የምትቆጥራቸውን የሌሎች አገሮችን ተጽዕኖ እንደማትቀበል ተናግረዋል። በጂም ሪሽ እና በፒት ሪኬትስ የሚመሩ 8 የሪፐብሊካን ሴኔተሮች እንደ አውሮፓ አቆጣጠር የካቲት 4 ቀን ስለ ኢራን ቻይና የኬሚካል ትብብር ደባ ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ልከዋል። የዜና ማሰራጫዎቹ ዘገባዎች ትክክለኛ ከሆኑ ከአሜሪካ ዓለም አቀፍ አጋሮች ጋር በመተባበር አሁን ጉዞ ላይ የሚገኘውን ጭነት ጣልቃ ገብተው እንዲያስቆሙ አሳስበዋል። በመጨረሻም የቻይና ባለስልጣናት የወጣቶችን የኢንተርኔትና ማህበራዊ ሚዲያ ቆይታ ለመገደብ ያሰቡ ነው። በቻይና ያሉ ወጣቶች ኢንተርኔት ላይ ብዙ ጊዜ እንደሚያሳልፉ ቢያምኑም መንግስት የወጣቶቹን ማህበራዊ ሚዲያና ኢንተርኔት ላይ ቆይታቸውን ለመገደብ አዲስ አቀደውን ደንብ በጥርጣሬ እንደሚመለከቱ አስታውቀዋል። በዚህ ሳምንት በቤጂንግ በተደረጉ የፖለቲካ ስብሰባዎች ላይ የቀድሞ የቅርጫት ኳስ ኮከብ ያኦ ማኒንግ የወጣቶቹ ኢንተርኔት ቆይታ ጊዜ ገደብ እንዲጣልበት አሳስበዋል። ህጻናት ለእያንዳንዱ የትምህርት ሴሚስተር ለአንድ ቀን ሁሉንም ኤሌክትሮኒክስ እንዲያጠፉና ከቤት ወደ ውጭ ወጥተው እንዲቀላቀሉ ሀሳብ አቅርበዋል። ባለስልጣናት በኢንተርኔት መጫወቻዎችና ጎጂ ይዘቶች ላይ ጥብቅ ቁጥጥር እንዲደረግ ይፈልጋሉ። የኢንተርኔት ላይ የቆይታ ጊዜ ከመጠን በላይ መብዛቱ ከ18 ዓመት በታች የሆኑ ታዳጊዎችን አካላዊ ጤንነት፣ የትምህርት ክትትል እየጎዳ መሆኑን ያስጠነቅቃሉ። ቻይና በ10 ሺዎች የሚቆጠሩ ድረገጾችና የውጭ የማህበራዊ ሚዲያ መድረኮችን የከለከለች ቢሆንም ሀገሪቱ እጅግ በጣም ብዙ የኢንተርኔት ተጠቃሚዎች አላት። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የአርብ ዝግጅት ምሽት ዝግጅታችን ወደ አስማማው አየነው መልሳችኋለሁ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው ከኛ ጋር ቆይታለች። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። የኢትዮጵያ ውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በክልሉ ወቅታዊ ጉዳይ ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ሰጥተዋል። በማብራሪያቸው ለፕሪቶሪያው ስምምነት መተግበር የዓለም አቀፉ ማህበረሰብ ድጋፍ መጠየቃቸውን የመንግስት ብዙሃን መገናኛዎች ዘግበዋል። በዶክተር ደብረጽዮን የሚመራው ቡድን ስምምነቱን ጥሷል መባሉን ማስተባበሉም ይታወቃል። በሌላ በኩል የአፍሪካ ህብረት በክልሉ ባለው ውጥረት ተሳታፊ የሆኑ አካላት ራሳቸው እንዲያቅቡና ችግሩን በውይይት እንዲፈቱም ጠይቋል። በህወሓት የፖለቲካ አጀንዳዎች መካከል በተፈጠረው ሽኩቻ እጁ እንዳለበት በአቶ ጌታቸው የተከሰሰችው ኤርትራን በበኩሏ ለክሱ ማስተባበያ ሰጥታለች። ኬኔዲ አባተ በእነዚህ ጉዳዮች ያለውን ዘገባ እንደሚከተሉ አጠናቅሮታል።
የኢትዮጵያ ውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት በክልሉ ወቅታዊ ጉዳይ ላይ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ መስጠታቸውን ጠቅሶ የዘገበው ፋና ብሮድካስቲንግ ኮርፖሬት በውይይቱ ላይ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል ማለታቸውን ዘግቧል። በህወሓት አመራሮች መካከል አለመግባባቱ ከተካረረ ወዲህ በፌዴራል መንግስቱ በኩል እንዲህ አይነት አቋም ሲያዝ የመጀመሪያው ነው። የትግራይ ክልል ሰሞናዊው ውጥረት ከተከሰተ በኋላ በኢትዮጵያ መንግስት በኩል በአዲስ አበባ ላሉ ዲፕሎማቶች ለመጀመሪያ ጊዜ በተሰጠው በዚህ ማብራሪያ ዓለም አቀፉ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ዶክተር ጌዲዮን ጥሪ ማድረጋቸውን ከፎቶግራፎችና ከቪዲዮ ጋር የወጣው የመንግስት ብዙሃን መገናኛ ዘገባ አመልክቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳም በክልሉ ላለው ውጥረት መፈንቅለ መንግስት እያደረገ ነው ያሉትንና አንድ የህወሓት አንጃ ሲሉ የጠቀሱትን አካል ተጠያቂ በማድረግ በትናንትናው ዕለት ለጋዜጠኞች ከሰጡት መግለጫ ጋር ተመሳሳይነት ይዘት ያለው ማብራሪያ ለዲፕሎማቶች መስጠታቸው በዘገባው ተመልክቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ትናንት ማምሻውን ለብዙሃን መገናኛ በሰጡት መግለጫ በአሁኑ ጊዜ በትግራይ ክልል እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን ማስከበር እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ ክሱን ተከላክለዋል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ብቻ ግርግር እንደተፈጠረ እየተገለጸ ነው ያለው ሲሉም ተናግረዋል። በሌላ በኩል የአፍሪካ ህብረት በህወሓት ውስጥ የተፈጠረውን ሁኔታ በጥልቅ ስጋት በቅርበት እየተከታተለ መሆኑን ባወጣው መግለጫ አስታውቋል። ህብረቱ በመግለጫው በአሁኑ ወቅት እየታዩ ካሉት ሁኔታዎች በመነሳት በአለመግባባት ውስጥ ያሉት ወገኖች በህወሓትና በኢትዮጵያ መንግስት መካከል ፕሪቶሪያ ላይ በተፈረመው ግጭቶችን በዘላቂነት የማቆም ስምምነት የተካተቱትን ግዴታዎች እንዲያከብሩ እናበረታታለን ብሏል። ስምምነቱን ማክበር በብዙ ፈተናዎች የተገኘው ሰላም እንዲዘልቅ ብሎም ለዘላቂ ሰላም ግንባታ ለእርቅና ለልማት አመቺ ሁኔታ ለመፍጠር ወሳኝ መሆኑን አጽንኦት ሰጥተን እናሳስባለን ያለው የአፍሪካ ህብረት ሁሉም ባለድርሻ አካላት የገቧቸውን ቃሎች እንዲያከብሩና ሰላማዊ መፍትሄ እንዲገኝ በትብብር እንዲሰሩ እንማጸናለን ብሏል። የአፍሪካ ህብረት ለፕሪቶሪያ ስምምነት ተግባራዊነት የማያወላውል ድጋፉን በድጋሚ ያረጋግጣል፣ በዚህ ሂደትም ከሚመለከታቸው አካላት ጋር አብሮነቱን ይቀጥላል ያለው መግለጫው ህብረቱ በከፍተኛ ልዑኩ አማካኝነት በወገኖቹ መካከል ውይይትና ትብብር የሚኖርበትን መንገድ ማመቻቸቱን ለመቀጠል ዝግጁ መሆኑን አስታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከፍተኛ አባል ሴናተር ጂን ሻሂን በኤክስ ገጽ ባሰፈሩት ጽሑፍ በኢትዮጵያና ኤርትራ መካከል እየተባባሰ ያለው ውጥረት እንዳሳሰባቸው ገልጸዋል። ከግጭትና ለመረጋጋት ይልቅ ለሰላምና ለዲፕሎማሲ ትኩረት ሊሰጥ ይገባል ያሉት ሴናተር ሻሂን መሪዎቹ የፕሪቶሪያ የሰላም ስምምነትን እንዲያከብሩ ጥሪ አቀርባለሁ ብለዋል። አስከትለውም በአፍሪካ ቀንድ የሚፈጠር ግጭት በቀጠናው የባሰ ስቃይ ከማስከተል ያለፈ ውጤት አይኖረውም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትናንት በሰጡት መግለጫ ከኤርትራ ጋር ግንኙነት እየፈጠሩ ያሉ አካላት አሉ ሲሉ ወንጅለው ነበር።
ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣምም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር ጋር የተጣባው በፍጹም የተረጋጋ ኢንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃል ነው።
በሌላ በኩል የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት በኤክስ ላይ ባወጡት መግለጫ ኤርትራ በህወሓት የፖለቲካ አንጃዎች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህ በትግራይ ህዝብ ላይ አላስፈላጊ ስቃይ ያስከትላል ብላ ታምናለች ብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ትናንት በሰጡት መግለጫ ከኤርትራ መንግስት ጋር ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ በትናንቱ የኤክስ መግለጫቸው የኤርትራ ጦር በኢትዮጵያ ትግራይ ክልል አለ በሚል በተወሰኑ አካላት የሚሰነዘረው ተደጋጋሚ ክስ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር የሚደረግ ነው ሲሉ ገልጸዋል። ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ ይህ በመሰረቱ የኢትዮጵያ የውስጥ ጉዳይ ነው ያሉት አቶ የማነ በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚወጡ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት ምንጭ ሆነው ቀጥለዋል በማለትም ከሰዋል። በትግራይ ክልል ያለውን ወቅታዊ ሁኔታና የኤርትራን ክስ በተመለከተ ከኢትዮጵያ መንግስት በኩል አስተያየት ለማግኘት ያደረግነው ጥረት ለአሁን አልተሳካም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁ ያላችሁት ዋሽንግተን ዲሲ የተላለፈላችሁ የሚገኙን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ የተከታተልን ነው። አሁን ደግሞ ወደ ትንታኔ መጽሔት ዘገቦቻችን እናልፋለን። በደቡብ ምዕራብ ኢትዮጵያ ክልል በሸካ ዞን የኪ ወረዳ ፌዴ ገጠር ከተማ በሐሙስ ገበያ ሳይታሰብ ቅጽበታዊ በሆነ ሁኔታ በጠራራ ፀሐይ ከነስሩ ተመንግሎ የወደቀው የዋርካ ዛፍ ያደረሰው አደጋ አስከፊና አስደንጋጭ ነበር ሲሉ ከአደጋው ያመለጡና የተጎጂ ቤተሰቦች ለአሜሪካ ድምፅ ተናግረዋል። ትላንት መጋቢት 4 ቀን 2017 ዓ.ም ከቀኑ 7 ሰዓት ከሩብ ገደማ በገበያተኞች ላይ በወደቀ ዛፍ 7 ሰዎች መሞታቸውን የክልሉ ፖሊስ አስታውቋል። የሐዋሳው ዘጋቢያችን ናታን ዘብዴዎስ ተጨማሪ አለው።
በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪ ወረዳ ፌደ ገጠር ከተማ በሐሙስ ገበያ ላይ ሳይታሰብ ቅጽበታዊ በሆነ ሁኔታ በጠራራ ፀሐይ ከነስሩ ተመንግሎ ወደቀ በተባለ ዛፍ የደረሰው አደጋም አስከፊ ነው ሲሉ ነዋሪዎች ተናግሯል። በስፍራው እንደነበሩና ከአደጋው ሮጦ ማምለጣቸውን አቶ ዮናስ በዛብህ ለአሜሪካ ድምፅ በስልክ ተናግሯል።
ቦታው ወሽሮ ነው። ፊዴ ቀበሌ ገበያ ነበረ። ፊዴ ገበያ ላይ ዛፉ ከመሬት ተነስቶ ነው። የነካ ሰው የለም፣ ምንም ያደረገ ሰው የለም። በቃ ባልታሰበው ሰዓት ነው ዛፉ የወደቀው፣ ከነስ የተገለበጠው። አንድ እንትን ዝናብ የለም፣ እንደ ፀሐያማ ሲሆን በዚህ ጥላ ላይ ነው ሰው ያለ። ንፋስ የኔ አልነፈሰም።
ከእናቷ ጋር ገበያ ውስጥ የነበረችው የስምንት ዓመት ሕፃን እዛው በደረሰባት አደጋ መሞቷና ዛሬ መቀበሯን ገልጸው እናቷን በጅማ ሆስፒታል እያሳከሙ መሆናቸውን አቶ ዮናስ ተናግሯል።
ብዙ አሁን ለምሳሌ 27 ሰው ሞቷል። ወደ 8 ሰው ነው አሁን ሆስፒታል ላይ ያለ ማለት እና የኔ እህት ነበረች ደግሞ እዛው አብራሽ አሁን ጅማ ነን ያለው። እሷም ተጎድታ ጅማ ሆስፒታል ያመጥቼ ነው። የእሷ ልጅ ደግሞ ሞታ ቀብር ላይ ነው። መንግስት አንድ ከረዳ ነው እንጂ እና አሁን በጣም እንቄት ላይ ነው ያለ ነው። እስካሁን ምግብ የበለች አይደለም። በግልኮስ ነው አሁን ያለችው። ስለዚህ ገንዘብ የለኝ በቀይ መስቀል ራሱ አሁን ጤና መድን በየት ይለን መስል ካርድ አምጣ ይላሉ፣ ቡክ አሳይ ይላሉ። በጣም ተጨንቀን ነው ያለን።
በገበያው ስፍራ የነበሩ አያታቸው በወደቀባቸው የዛፍ ቅርንጫፍ ወገባቸው እንደተጎዳም የተናገሩት ዳኛ በላይ ተባሉ ላይ ቀብሬ ነዋሪም የተፈጠረውን ነገር አስረድቷል።
ገበያ መከውለ ነበር ከዛ ለ ተለመደ ግማሽም ሆስፒታል ያለ አሁን እኔም ሆስፒታል ያለ።
አንተ ገበያው ላይ ነበርክ? ቦታው ላይ
አቦታው ላይ ነበር አያቴ ነበረች እዛው በቃ ትንሽ ተመተስ ከዛ ነው ሆስፒታል ቶለው ስር ማለት ነው እንግዲህ ቅድም አይብም ይሸጣል በቃ ያ ሙዝ እንጀራ ማ በቃ ይደላየ ነገር ይሸጣል ከዛ እዛው ቁጭ ያለ ነው እዛው ላይ ወደቀ።
ገበያው ላይ በግምት ምን ያህል ሰው ነበር?
አረ በስመ አብ ከዚህ ይበልጣል።
አቶ ዳኘ ባያታቸው ላይ ደረሰው ጉዳት ከፍተኛ መሆኑን ገልጿል።
ወባሬ ነው ትንሽ ተመጣጥ ከዛ ነው ሆስፒታል ለመጣን በከትላንት ዛሬ ይሻላል ይስተማቸው በቃ ይሄ ጀርባ ላይ ትንሽ ይስተማል ከዛ በቃ እምብርታ የለም እምብርታ ላይ በቃ ታፋ ሁለቱ አይሰራም እንደዛ ነው በቃ።
የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና የኮሙኒኬሽንስ መምሪያ ኃላፊ ኢንስፔክተር ደጀና አሰፋ ለአሜሪካ ድምጽ እንደገለጹት ትላንት ሐሙስ መጋቢት 4 ቀን 2017 ዓ.ም ከቀኑ 7 ሰዓት ከሩብ ገደማም በገበያው መሃል ላይ የነበረ ትልቅ ዛፍ በገበያተኞቹ ላይ ወድቆ ከፍተኛ ያሉትን ጉዳት አድርሷል።
ከርጅና ምክንያት ወደቀ ዛፍ በሰባት ሰዎች ላይ የሞት አደጋ አድርሷል። በስምንት ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት አድርሶ በቴፒ ሆስፒታል ህክምና እየተደረገላቸው ለተጨማሪ ህክምና ወደ ጅማ ሪፈራል ሆስፒታል ተልከዋል። ማምሻውን ከዛ ከስምንት ውስጥ አንደኛው ህይወቱ አልፏል የሚል መረጃ ደርሷል።
ከሟቾቹ ገበያተኞች ስድስቱ ሴቶች ሲሆኑ አንዷ ደግሞ አዳጊ ህፃን መሆኗን ኢንስፔክተር ደጀኔ አመልክቷል። ፖሊስ የሟቾቹን አስክሬን ማንሳቱን ኢንስፔክተሩ ጠቅሰው ከባድ ጉዳት ከደረሰባቸው ውስጥ ሁለቱ ወንዶች ወደ ቴፒ አጠቃላይ ሆስፒታል፣ አስጊ ጉዳት የደረሰባቸውም ለተሻለ ህክምና ወደ ጅማ ሪፈራል ሆስፒታል መላካቸውን ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ሁለተኛው የትንታኔ መጽሔት ዘገባችን ደግሞ ወደ ደቡብ ሱዳን ይወስደናል። የደቡብ ሱዳን መንግስት በአገሪቱ የተፈጠረውን ውጥረት ተከትሎ የታሰሩ ባለስልጣናት እንዲፈታ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አባል አገራት መሪዎች ጥሪ አቅርበዋል። የኢጋድ አባል አገራት ይህንኑ የደቡብ ሱዳን ግጭት አስመልክተው ረቡዕ መጋቢት 3 ቀን 2017 ዓ.ም በበየነ መረብ ባደረጉት ስብሰባ የደቡብ ሱዳን መሪዎች ውጥረቱን ለማርገብ ውይይት እንዲጀምሩም ጠይቀዋል። በደቡብ ሱዳን የጁቫ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ፕሮፌሰር መልሃ ራውት ውጥረቱ የባለስልጣናቱ መፈታት ውጥረቱን ለማርገብ መወሰድ ካለባቸው ቁልፍ እርምጃዎች አንዱ መሆኑን ገልጸዋል። በአገሪቱ የቀጠለው የጸጥታ ችግር ዋነኛ ምክንያት ግን እንደ አውሮፓውያን አቆጣጠር በ2018 የተፈረመው የሰላም ስምምነት አተግባበር መጓተት መሆኑን ጠቅሰዋል። እስክንድር ፍሬው ተጨማሪ አለው።
የኢጋድ አባል አገራት መሪዎች በደቡብ ሱዳን የቀጠለውን ውጥረት አስመልክተው ያደረጉት የበይነ መረብ ስብሰባ ሁኔታው እንደሚያሳስባቸው የገለጹበትና ችግሩን ሊፈቱ ይችላሉ ያሏቸውን የመፍትሄ ሀሳቦችም ይፋ ያደረጉበት ነው። ረቡዕ መጋቢት 3 ቀን 2017 ዓ.ም የበይነ መረብ ስብሰባ ያካሄዱትና በዚያን ቀን ምሽት የአቋም መግለጫ ወጡት መሪዎቹ የደቡብ ሱዳን መሪዎች ውይይት እንዲጀምሩ ጠይቀዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን እንዲፈታም ጥሪ አቅርበዋል። በደቡብ ሱዳን የተፈጠረውን ውጥረት ተከትሎ የምክትል ፕሬዝዳንቱ ሪክ ማቻር አጋር የሆኑ ባለስልጣናትና ወታደራዊ መሪዎች መታሰራቸው ይታወቃል። የአሜሪካ ድምጽ ያነጋገራቸው በደቡብ ሱዳን የጁባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር መልሃ ራውት የታሰሩት ባለስልጣናት መፈታት ውጥረቱን ለማርገብ እንደሚጠቅም ያምናሉ።
እነዛን ቡድኖች መፍታት በጣም አስፈላጊ ይመስለኛል። ምን አይነት ክስ እንዳለባቸው አናውቅም። ነገር ግን እነሱን መፍታት ውጥረቱን ለማርገብ ቁልፍ ከሆኑ ጉዳዮች አንዱ ይመስለኛል። ምክንያቱም የታሰሩት ሰዎች የመንግስት ሚኒስትሮችና የጦር አዛዦች ናቸው።
ባለፈው ረቡዕ በተካሄደው የመሪዎች ስብሰባ መክፈቻ ላይ የተናገሩት የኢጋድ ዋና ጸሐፊ ወርቅነህ ገበየሁ በደቡብ ሱዳን ያለው ውጥረት መነሻ መጋቢት 26 ቀን 2017 ዓ.ም በአፐር ናይል ግዛት ናስር አካባቢ በሚገኝ የደቡብ ሱዳን የመከላከያ ኃይል ካምፕ ላይ የተሰነዘረው ጥቃት ነው። በዕለቱ ነጭ ጦር የተሰኘው ታጣቂ ቡድን አባላት የሆኑና ቁጥራቸው ወደ 6000 የሚገመት ተዋጊዎች የጦር ካምፑን መቆጣጠራቸውንና ከፍተኛ ጉዳት ማድረሳቸውን የመንግስት ኃይሎችም እንዲበታተኑ ማድረጋቸውን ዋና ጸሐፊው አስረድተዋል። ይህ የተፈጠረው ደግሞ በደቡብ ሱዳን መንግስት ውስጥ ያሉ አመራሮች እርስ በርሳቸው በግጭት እንደማይፈላለጉ ዋስትና ከተሰጣጡ ከአንድ ቀን በኋላ መሆኑን ጠቅሰዋል። የደቡብ ሱዳን መንግስት የምክትል ፕሬዝዳንቱ ሪክ ማቻር አጋር የሆኑ የጁባ ባለስልጣናትንና ወታደራዊ መሪዎችን በቁጥጥር ስር ያዋለው ከዚህ በናስር አካባቢ ከተፈጠረው ክስተት በኋላ ነው። አሁን ደቡብ ሱዳንን እየመራ ያለው መንግስት የተመሰረተው በጎርጎሮሳውያኑ የዘመን አቆጣጠር በ2018 ዓ.ም በተደረሰው የሰላም ስምምነት የስልጣን ክፍፍል ቀመር መነሻነት ነው። ለአምስት ዓመታት የዘለቀውን ግጭት ባስቆመው በዚህ የሰላም ስምምነት መሰረት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት በኃላፊነታቸው ሲቀጥሉ በ2013 ዓ.ም እሳቸው ከምክትልነት ያነሷቸውና መፈንቅለ መንግስት በማሴር የከሰሷቸው ተቀናቃኛቸው ሪክ ማቻር ተቀዳሚ ምክትል ፕሬዝዳንት ሆነዋል። ሌሎች የሚኒስትርነት ቦታዎችንም በዚሁ መንገድ ተከፋፍለዋል። የጁባ ዩኒቨርሲቲው ፕሮፌሰር መልሃራውት እንደሚሉትም በደቡብ ሱዳን ያለው የጸጥታ ችግርና ሰሞኑን የሚታየው ውጥረት ዋነኛ ምክንያት አሁን ያለውን የደቡብ ሱዳን መንግስት መመሰረቱት ሳልቫኪር ማያርዲትና ሪክ ማቻር መካከል በ2018 የተፈረመው የሰላም ስምምነት አተገባበር መጓተት ነው።
ስምምነቱን የፈረሙት ወገኖች ከትግበራው በተለይ ደግሞ የጸጥታ መዋቅሩን አደረጃጀት ከመመለከተውና በጣም አስፈላጊ ከሆነው ክፍል አንጻር በጣም በዝግታ እየተጓዙ ነው። አንድ የጦር ኃይሎች ጠቅላይ አዛዥ ብቻ ቢኖረን ኖሮ መሳሪያ ያዘን ነገር ግን በአገሪቱ የጸጥታ ኃይሎች ስር ያልተደራጀን ቡድን ሁሉ ኃይል በመጠቀም ጭምር ትጥቅ ማስፈታት ይችል ነበር።
የኢጋድ ሚኒስትሮች የደቡብ ሱዳን ንዑስ ኮሚቴ የተሰኘው አካል ወደ ጁባ እንዲጓዝና አካታች ውይይት ሊካሄድ የሚችልበትን መንገድ እንዲገመግም ኃላፊነት እንደተሰጠው የአካባቢው አገራት መሪዎች ገልጸዋል። የኢጋድ የደቡብ ሱዳን ልዩ መልእክተኛም ከሁሉም የታጠቁ ኃይሎች ጋር የሚያደርጉትን ውይይት እንዲያፋጥኑ እንደተነገራቸው ጠቁመዋል። ፕሮፌሰር መልሃራውትም በደቡብ ሱዳን ያለውን ውጥረት ለማርገብና ተጨማሪ ግጭት ለማስቀረት የሚደረገው ጥረት መቀጠል እንዳለበት ተናግረዋል።
በደቡብ ሱዳን ሌላ ጦርነት ማስተናገድ አንችልም። በቀጠናችን በአፍሪካና በአጠቃላይም በዓለም አካባቢዎች አሁንም በርካታ አለመረጋጋቶች አሉ። እንደ ደቡብ ሱዳን ያለች አዲስ ሀገር ማተኮር ያለባት በልማት እንደዚሁም ለነጻነት በተደረገው ትግል ወቅትና በኋላም እንደ አውሮፓውያን አቆጣጠር በ2015ና በ2016 በራሳችን የውስጥ ቀውስ ጊዜ የተፈጠረውን ቁስል በመፈወስ ላይ ነው። ያ ከበቂ በላይ ነው።
በደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና በተቀዳሚ ምክትል ፕሬዝዳንቱ ሪክ ማቻር መካከል የተፈጠረውን አለመግባባት ተከትሎ ዩጋንዳ ልዩ ኃይሏን በዋና ከተማዋ ጁባ ማሰማራቷን የአገሪቱ ጦር አዛዥ ማክሰኞ መጋቢት 2 ቀን 2017 ዓ.ም አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቅዳሜ የካቲት 29 ቀን 2017 ዓ.ም ይህንኑ የደቡብ ሱዳን የጸጥታ ሁኔታ መነሻ በማድረግ ባወጣው የጉዞ ማስጠንቀቂያ የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ ያላችሁት የመጋቢት 5 2017 ዓ.ም ምረት የአሜሪካ ድምጽ ዝግጅቶቻችን ነው። ከዚህ በኋላ ደግሞ ዝርዝር ያሉ ዘገባዎች ወደ እናንተ እናደርሳለን። የመገናኛ ብዙሃን አዋጅ ማሻሻያው የሚዲያ ነጻነትን ይገድባል ስለመባሉ የተመለከተውን ዘገባ ነው ወደ እናንተ የምናደርሰው። የመገናኛ ብዙሃን አዋጅን ለማሻሻያ የተዘጋጀው ረቂቅ አዋጅን ጸድቅ ለሕዝብ ተወካዮች ምክር ቤት ቀርቧል። የማሻሻያው ረቂቅ አዋጅ ኢትዮጵያ ውስጥ የሚንቀሳቀሱ ገለልተኛ ሚዲያዎችን ስጋት ውስጥ የሚጥሉና በነጻነት የመናገር መብትን የሚገድቡ አንቀጾች ተካቶበታል የሚሉት የሚዲያ ባለሙያዎችና የሲቪል ማኅበራት ግን ረቂቁ እንዳይጸድቅ ጠይቀዋል። በጉዳዩ ላይ ከኢትዮጵያ የመገናኛ ብዙሃን ባለሥልጣን ምላሽ ለማግኘት ሞክረን ባይሳካልም ስመኝሽ የቆየ የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አቶ ታምራት ኃይሉን በጉዳዩ ላይ አነጋግራ ተከታዩን አዘጋጅታለች።
የመገናኛ ብዙሃን ማሻሻያ ረቂቅ አዋጁ ለውይይት ቀርቦ አስተያየቶች ሲሰጡበት ነበር እና የእናንተ ምክር ቤት ጨምሮ በርካታ የሚዲያ ባለሙያዎች እና የመብት ተሟጋቾች ማሻሻያዎቹ የሚዲያ ነጻነት ላይ አደጋ የሚደቅኑ ናቸው በሚል ስትከራከሩ ቆይታችኋል። ግን እስቲ እንደው በቅድሚያ ይሄ ማሻሻያ ያስፈለገው ለምንድን ነው?
እንግዲህ ገና 3 ዓመት ገደማ ነው የሆነው የአዲሱ የመገናኛ ብዙሃን አዋጅ። ነገር ግን የመገናኛ ብዙሃን ባለስልጣን ከአዋጁ ጋር ተያይዞ አሰራሬን ማሻሻል እፈልጋለሁኝ በሚል የተለያዩ ቅሬታዎች ይነሱ ነበረ። በተለይ ከፍቃድ አሰጣጥና መገናኛ ብዙሃንን ላይ እርምጃ ከመውሰድ አንጻር በስራ ላይ ያለው አዋጅ በዋናነት ኃላፊነት የሚሰጠው ለቦርዱ ነው እና የዕለት ተዕለት የስራ መስራት አልቻልኩም፣ እያንዳንዱን ነገር ወደ ቦርዱ ይዤ መሄድ አለብኝ እና ይሄ በተለይ ፍቃድ መስጠትን እና መሰረዝን ማገድን የተመለከቱ ነገሮች ለባለስልጣኑ መሰጠት አለበት የሚል መከራከሪያ ቀደም ሲል ሲያነሳ ነበረ። ይህንኑ መሰረት በማድረግ ሌሎችም የሚነሱ ችግሮች አሉ በሚል እንግዲህ ማሻሻያው ገና 3 ዓመት ሳይሞላው አዋጁ ወደ ሚኒስትሮች ምክር ቤት ተልኮ እንግዲህ ከዛ በኋላ ወደ ፓርላማ መጥቶ የማሻሻል ሀሳቡ ሌሎችንም አንቀጾች ጨምሮ የቀረበው። በዛ ላይ እንግዲህ እኛ እንደ መገናኛ ብዙሃን ምክር ቤት ቅሬታዎቻችንን በክርክርም በጽሁፍም ስናቀርብ ቆይተናል።
የምትቃወሟቸው የማሻሻያ ነጥቦች የትኞቹ ናቸው?
በረቂቅ ደረጃ አሁን የቀረበው የማሻሻያ አዋጅ የቦርድ አባላትን ሹመት በተመለከተ የፖለቲካ ፓርቲ አባላት መሆን የለባቸው የሚለውን እንዳለ ቆርጦ አውጥቶታል። ይሄ ማለት የፖለቲካ ፓርቲ አባላት በተለይ የገዢው ፓርቲ አመራሮች በመገናኛ ብዙሃን ባለስልጣን የቦርድ አመራር ላይ ሊገቡ ይችላሉ ማለት ነው። እሱን ስንቃወም ነበረ። ሁለተኛው መስተካከል የለበትም ብለን የምንለው ይኸው የቦርድ አባላት ምልመላና የሹመት ሂደት ለሕዝብ ግልጽ በሆነ መልኩ ቀርቦ የሚሾሙ ሰዎች ማንነታቸው ታውቆ ነው እንደሚሾሙ በአዋጁ ላይ እየቀረበው። አሁን ይሄ የምልመላ ሂደትም ቀርቶ በቀጥታ ለፓርላማ ቀርበው እነኚህ ቦርድ አባላት የፖለቲካ ፓርቲ አባላትም ቢሆኑ እንደሚሾሙ የሚገልጽ ነው። ይህንን ተቃውመናል እኛ።
ሌላ ከቀጥታ ስርጭት ጋርም የተደረገ ማሻሻያ ላይ ተቃውሟችሁን ማንሳታችሁን አይቻለሁ እና እሱስ ምንድን ነው?
አንድና ሁለት ኃላፊነት የማይሰማቸው መገናኛ ብዙሃን በቀጥታ ስርጭት ወቅት የተወሰኑ ነገሮችን አስተላልፈዋል በሚል አጠቃላይ የሌላውን መገናኛ ብዙሃንና ሀሳብን በነፃነት የመግለጽ መብትን የሚጋፉ አንቀጾች መሰረት በማድረግ ይህን የቀጥታ ስርጭት የማገድና በተወሰነ ደረጃ የመገደብ አዝማሚያ እንዳለ የተረዳ ነው። ትልልቅ የሚባሉ ህዝባዊ ስብሰባዎች ላይ በቀጥታ ስርጭት በሚተላለፍበት ጊዜ መገናኛ ብዙሃን ኃላፊነት የመውሰድ እድላቸው በጣም ጠባብ ነው። ጋዜጠኛው የቀጥታ ስርጭቱን የሚመራው ጋዜጠኛ ከህግ አግባብ ውጭ የተላለፈ መልእክት ካለ ከዛኛው ወገን የተላለፈ እዛው በቀጥታ ስርጭቱ ላይ የማስተካከያ እርምጃ ወይም ንግግር ማድረግ እንዳለበት ነው እኛ የምናምነው እንጂ አሁን ንግግር እያደረግን ባለንበት ሰዓት አንድ ሰው በመሀል ገብቶ ቢናገር ለዛ መገናኛ ብዙሃንን ተጠያቂ ማድረግ ለዚያውም የወንጀል ተጠያቂነት ማድረግ ተገቢ አይደለም የሚል ነው መከራከሪያችን።
እንግዲህ ይሄ አዋጅ እንደዚህ አይነት ከተቃውሞዎች ቢነሱበትም የማሻሻያ ረቂቅ አዋጁ አሁን ለምክር ቤቱ እንዲጸድቅ ቀርቧል። ይሄ ተቀባይነት ካገኘ እና ከጸደቀ ምን አንድምታ ይኖረዋል በኢትዮጵያ የሚዲያ ስርዓት ውስጥ?
የዲሞክራሲ ስርዓት አንዱ የሚገነባው ዜጎች ሀሳባቸውን በነፃነት መግለጽ ሲችሉ እንደሆነ ይታወቃል። እና ባለስልጣኑ በየትኛው መገናኛ ብዙሃን ላይ ችግር ፈጥሯል ብሎ በሚያስብበት ጊዜ ለቦርዱ ሳያሳውቅ በራሱ እርምጃ የመውሰድ እድል ይፈጥርለታል እና መገናኛ ብዙሃን በስጋት ስራቸው እንዲሰሩ ሊያደርግ ይችላል የሚል ስጋት አለን። ወደኋላ የመመለስ አዝማሚያ ይኖረዋል ብለን ነው የምናስበው።
አቶ ታምራት በጣም ነው የማመሰግነው። እንግዲህ የማሻሻያ አዋጁ ረቂቁ ለፓርላማ ቀርቧል። ከዛ በኋላ የሚኖረውን ውጤት ደግሞ አይተን ዳግም እንገናኛለን። ለዛሬ ለሰጡን ምላሽ እጅግ አድርጌ አመሰግናለሁ።
በጣም አመሰግናለሁ።
እየተሻሻለ ያለውን የመገናኛ ብዙሃን አዋጅን በተመለከተ የተዘጋጀውን ዘገባ ነበር የተከታተልነው። አድማጮቻችንና ተመልካቾቻችን የምሽቱን ዝግጅታችን ከማጠናቀቃችን በፊት ከዜናዎቹ ዋና ዋናዎች ላስታውሳቸው። ከፕሬዚዳንት በሽር አልአሳድ ከስልጣን መወገድ ተከትሎ ባለፉት ሶስት ወራት አዲስ በተቀሰቀሰው ግጭት እየታመሰች ባለችው ሀገር ሁከቱ እንዲቆም ተማጸኑ። የሰላማዊ ዜጎች ደህንነት እንዲጠበቅም ጥሪ ቀርቧል። የመንግስታቱ ድርጅት ልዩ መልእክተኛ ጌር ፔደርሰን ጥሪያቸውን ያቀረቡት የዲሞክራሲ ደጋፊዎች ሀገሪቱን ለአስር ዓመታት ወደ ዘለቁ እርስ በርስ ጦርነት ያመራው ጸረ አሳድ ተቃውሞ የተጀመረበት 14ኛውን ዓመት መታሰቢያ በሆነው በዛሬው ዕለት ነው። ከቻይና የሚሳይል ነዳጅ መስሪያ ቁልፍ ግብዓቶች ጭናለች ተብላ በምዕራባውያን የዜና ዘገባዎች የጠረጠረችው ሁለተኛዋ የኢራን መርከብ ወደ ኢራን እያመራች መሆኑን የቪኦኤ ልዩ ትንታኔ ዘገባ አመላክቷል። የመርከብ እንቅስቃሴ ክትትል ድረገጾች እንደሚያሳዩት የኢራን ባንዲራ የሚያውለበልበው ጃይራን የተባለ ጭነት መርከብ ከቻይና ይነሳል ተብሎ ከተጠበቀበት ጊዜ ከአንድ ወር በኋላ ዘግይቶ ባለፈው ሰኞ መነሳቱ ተጠቅሷል። የቻይና ባለስልጣናት የወጣቶች የኢንተርኔትና ማህበራዊ ሚዲያ ቆይታ ለመገደብ እያሰቡ ነው። በቻይና ያሉ ወጣቶች ኢንተርኔት ላይ ብዙ ጊዜ እንደሚያሳልፉ ቢያምኑም መንግስት የወጣቶችን የማህበራዊ ሚዲያና ኢንተርኔት ላይ ቆይታቸውን ለመገደብ አዲስ ያቀደውን ደንብ በጥርጣሬ እንደሚመለከቱ አስታውቋል። አድማጮቻችንና ተመልካቾቻችን የምሽቱ ዘገባዎቻችን እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። እያስተናግድኳችሁ አብሬያችሁ ያመሸሁት አስማማየ ነው ነበርኩኝ። በድጋሚ እያመሰገንኩ በዚህ ሰናበታለሁ። መልካም ምሽት ይሁንላችሁ።